በክርስቶስ የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፈቃድ ላላችሁ ሰዎች ሁሉ የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ዛሬ በሥርዓተ አምልኳችን ቀን አቆጣጠር መሰረት የጌታችን ኢየሱስ ክርስቶስ እርገት በዓል እናከብራለን። በዚህም የጌታችን ኢየሱስ ክርስቶስ ወደ ሰማያዊ ክብሩ መግባቱን እናከብራለን። ሁላችንም እንደምንረዳው አሁን ያለንበት ወቅት ዘመነ ትንሣኤ ነው። የትንሣኤውንም ምስጢር የምናስተነትንበት ወቅት ነው። የእርገት በዓል ራሱ የዚህ የትንሣኤ ምስጢር አካል ነው፣ ወይም የትንሣኤውን ምስጢር እውነተኛነት የሚያረጋግጥ ነው። የእምነታችን አንቀጽ የያዘው የሐዋርያት ጸሎተ ሃይማኖት ጌታችን ኢየሱስ ክርስቶስ ከሙታን በተነሣ በአርባኛው ቀን ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ ይላል። በደህንነታችን ታሪክ ከብሉይ ኪዳን ዘመን ጀምሮ ብንመለከተው የእግዚአብሔር ራሱን የመግለጽ ታሪክ ነው። በመጀመሪያ እግዚአብሔር ራሱን በአባቶችና በነቢያት አማካኝነት ራሱን ገለጠ። እሱ ብቻ አምላክ መሆኑንን፣ ሕዝቡን የሚወድ የሚረዳ አባት መሆኑንም ገለጠ። ወደ አዲስ ኪዳን ስንመለስ እግዚአብሔር ራሱን በበለጠ መንገድ በሆነ ሁኔታ በልጁ በክርስቶስ አማካኝነት ራሱን ገለጠ። እግዚአብሔር ለሕዝቡ ቅርብ የሆነ ሕዝቡን ለማዳን ከሕዝቡ ጋር ለመታረቅ አንድ ልጁን ላከ። ይህ የእግዚአብሔር ከሕዝቡ ቅርብ መሆንና ራሱን መግለጥ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ እርገት አልተገታም፣ ወይም ጌታችን ኢየሱስ ክርስቶስ ወደ ሰማይ በማረጉ ከእኛ አልተሰወረም። ነገር ግን የእግዚአብሔር ከሕዝቡ ጋር የመሆኛው መንገድ ወደ በለጠ ደረጃ አደገ ማለት ነው። ይኸውም ጌታችን ኢየሱስ ክርስቶስ በእርገት ወደ ሰማያዊ ክብሩ ገባ። በመንፈስ ግን ለዘላለም ከሁላችን ጋር በሁሉም ቦታ የሚሆንበት ሁኔታ ተፈጠረ ማለት ነው። እኔ እስከ ዓለም መጨረሻ ድረስ ከእናንተ ጋር እሆናለሁ። የማቴዎስ ወንጌል ምዕራፍ 28 ቁጥር 20። የእግዚአብሔር ከሕዝቡ ጋር መሆን ቀጣይ ነው። የጌታችን ኢየሱስ ክርስቶስ ምድራዊ ሕይወቱንም ስንመለከት የመጨረሻው የሕይወቱ ጉዞ ያደረገው ወደ ኢየሩሳሌም ከተማ ነበር። በዚያ የሚያጋጥመው መከራ፣ ስቃይ፣ የመስቀል ሞት መሆኑና በዚያም በኩል በትንሣኤው ወደ ሰማያዊ ክብሩ እንደሚገባም ያውቅ ነበር። ወደ ሰማያዊ ክብሩ የሚያደርሰው መንገድ የመስቀል መንገድ፣ ሞትና ለአባቱም እስከ መጨረሻው መታዘዝ እንዳለበት በትክክል ያውቅ ነበር። በመስቀል ላይ ከፍ ብሎ መሰቀሉ በክብር በእርገት ከፍ እንደሚል ምልክት ነበር። ይህ የጌታችን ኢየሱስ ክርስቶስ የኢየሩሳሌም ጉዞ እኛንም በክርስትና ሕይወታችን ወደ ዘላለማዊ ክብር ለመድረስ በየዕለቱ የመስቀልን ሕይወት ማለፍ ለእግዚአብሔር መታዘዝ እንዳለብን ያስታውሰናል። አንዳንዴ የራሳችንንም እቅድ እስከ ማስቀየር ሊደርስ እንደሚችልና መስዋዕትነት የሚጠይቅ መሆኑም ያስገነዝበናል። የሉቃስ ወንጌል የእርገቱን ሁኔታ አጠር አድርጎ ሲገልጸው ደቀ መዛሙርቱን እስከ ቢታንያ ወሰዳቸው፣ እጆቹንም አንስቶ ባረካቸው፣ እየባረካቸውም ሳለ ከእነርሱ ተለይቶ ወደ ሰማይ አረገ፣ እነርሱም ሰገዱለት፣ በታላቅ ደስታም ወደ ኢየሩሳሌም ተመለሱ ይላል ሉቃስ ወንጌል ምዕራፍ 24 ቁጥር 50 እስከ 52። በዚህ አገላለጽ ሁለት ነጥቦች ማስታወሱ ጥሩ ነው። አንደኛ፣ የክርስቶስ ክህነታዊ ማንነት ተገለጸ። እጆቹንም አንስቶ ባረካቸው፣ በዚህም ክህነታዊ ማንነቱን አመለከተ። እነርሱም ሰገዱለት፣ በዚህም ሁኔታ እምነታቸውን ገለጹለት። ጌታችን ኢየሱስ ክርስቶስ ዘለዓለማዊ ሊቀ ካህን በመስቀል መከራና ሞት አድርጎ ወደ ሰማይ አረገ። እሱ በአብ ቀኝ ሊቀ ካህናችን ነው። እሱ በአብ ዘንድ ያለ ጠበቃችን ነው። ስለዚህ እርሱ ስለ እኛ ይማልዳል። ይህ ሁኔታ ለእኛም አጽናኝ መልእክት አለው። በሰማይ በእግዚአብሔር ዘንድ አንድ ጠበቃ አለን። የዕብራውያን መልእክት ምዕራፍ 9 ቁጥር 24 ስለ እኛ ይማልዳል፣ ከኃጢአት እንድንድን ሞትንም እንድናሸንፍ። ስለዚህ ወደ እርሱ ለመቅረብ አንፈራም። ምሕረትን ያደርግልናል፣ ይባርከናል። በተጨማሪም እርገቱ በራሱ ለእኛ አጽናኝ መልእክት አለው። ፍጹም ሰው ፍጹም አምላክ በሆነው በክርስቶስ አማካኝነት የእኛ ሰብአዊ ማንነት ወደ እግዚአብሔር ዘንድ ተወሰደ። በዚህም ለእኛም አዲስ መንገድ ከፈተልን። እርሱ ወደ ሰማይ እንደደረሰ እኛንም በመጨረሻ ወደ ራሱ ይወስደናል። እሱ ባለበት እኛም በዚያ እንሆናለን። ሁለተኛው ነጥብ የደቀ መዛሙርቱ በደስታ ወደ ኢየሩሳሌም መመለስ ነው። በታላቅ ደስታ ወደ ኢየሩሳሌም ተመለሱ። ሉቃስ ወንጌል ምዕራፍ 24 ቁጥር 52 በሰው አመለካከት እንዴት የሚያሰኝ ነው! እንዴት ሰው ወዳጁን ለመጨረሻ ጊዜ ተሰናብቶ በደስታ ይመለሳል? በሐዘን ወይም በእንባ እንጂ። ነገር ግን ደቀ መዛሙርቱ በእምነት ዓይን የኢየሱስ ክርስቶስ ሁል ጊዜ በአጠገባቸው መሆኑን በመረዳት በደስታ ተሞሉ። በዓይነ ሥጋ ቢለያቸውም በመንፈስ ግን ሁል ጊዜ አብሯቸው ስለሆነ ከሰማያዊ ክብሩ ሆኖ ስለሚመራቸው ስለሚረዳቸው በደስታ ተሞሉ። እሱ በአብ ዘንድ ያለ ጠበቃቸው ነውና። የሐዋርያትን ሥራ የጻፈው ቅዱስ ሉቃስ ይህንን የእርገት ታሪክ በማስታወስ ይጀምራል። የሐዋርያት ሥራ ምዕራፍ 1 ከ1 እስከ 11 በዚህ አገላለጹ የጌታችን የኢየሱስ ክርስቶስ ምድራዊ ሕይወት፣ ይህም በወንጌል የተገለጸው በቤተ ክርስቲያን ታሪክ የሚቀጥል መሆኑን ያመለክታል። የተወደዳችሁ ወንድሞቼና እህቶቼ፣ የእርገት ምስጢር የጌታችን የኢየሱስ ክርስቶስ ከእኛ ተለይቶ መሄድ ሳይሆን በመለኮታዊ ጌትነቱ በተለየ መንገድ ከእኛ ጋር ሁል ጊዜ እንደሚሆን የሚያስታውሰን ነው። ከአሁን በኋላ እርሱ በተወሰነ ቦታ ብቻ አይገኝም። ነገር ግን በመለኮታዊ ጌትነቱ በሁሉ ቦታ ሁል ጊዜ ከሁላችን ጋር ይገኛል። ለሁሉም ከሁሉም ጋር ይሆናል። ምንም አይነት ሁኔታ ውስጥ ብንሆን ብቻችንን አይደለንም። በአብ ዘንድ ጠበቃችን፣ ሊቀ ካህናችን ሁል ጊዜ ከእኛ ጋር ነው። የተወደዳችሁ ወንድሞቼና እህቶቼ ሆይ፣ ለማጠቃለል ያህል በአጭሩ የእርገት ምስጢር ምን ያስተምረናል? አንደኛ፣ የጌታችን ኢየሱስ ክርስቶስ ሁል ጊዜ ከጎናችን መሆኑን ያስታውሰናል። ሁለተኛ፣ ጌታችን ኢየሱስ ክርስቶስ በአብ ቀኝ ያለ ጠበቃችን ሊቀ ካህናችን መሆኑን ያስታውሰናል። ሦስተኛም የእኛም በመጨረሻ የክብሩ ተሳታፊዎች መሆናችንን ያስታውሰናል። ይህም ዘላቂው ተስፋችን ነው። ወደ ዘላለማዊ ክብር ለመድረስ ግን ዘወትር ለእግዚአብሔር ታዛዥ መሆን፣ በየዕለቱ መስቀላችንን ተሸክመን እስከ መጨረሻ መጓዝ እንዳለብን፣ ወደ ክብር መድረሻው መንገድ መስቀል መሆኑን ያስታውሰናል። ለዘላለማዊ ክብር የሚያበቃ ሕይወት እንድንኖር እመቤታችን ቅድስት ድንግል ማርያም በጸሎቷ በአማላጅነቷ ትርዳን። አሜን።
Thank you.